ስራይ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ልጅ ተስፋ አለኝታውና መከታው ኢየሱስ ክርስቶስ ነው። እርሱን ተማምነን ወዳጆቼ እንወጣለን። ጠላቶቻችን ደግሞ በእኛ ላይ በተነሱብን ጊዜ፣ ዲያብሎስ ሰይጣን በእኛ ላይ በተሰለፈ ጊዜ በኢየሱስ ክርስቶስ ድልን እንመታዋለን። እግዚአብሔር ይክበር ይመስገን። መስፍን ጉቱ በዚህ ዝማሬ ስላገለገለን እግዚአብሔር ይባርከው። እንደምናመሻችሁ ክብራን አድማጮቻችን፣ የዛሬውን ዝግጅታችንን እንደምታውቁት ወይም እንደምታስታውሱት ተከታታዩን የዮብን መጽሐፍ ጥናት ይዘንላችሁ ቀርበናል። እንግዲህ ወደ ትምህርታችን ከመላፋችን በፊት አስቀድመን እስቲ ጌታንና መስግን። አምላካችን ሆይ እጅግ አድርገንና መሰግነሃለን። ያለፉትን ቀናት ሁሉ በሰላም ስለጠበከን እግዚአብሔር ሆይ በየለቱ ደግሞ ከመንፈሳዊ ማድስ ለምትመግበን ክብር ተመስገን። በዚህች ምሽት ደግሞ እግዚአብሔር አምላካችን ሆይ ና አስተምረን፣ በመካከላችን ሁን፣ የእውነትን መንገድ አሳይን፣ በቅንነትም መንገድ ላይ ምራን። አቤቱ አምላካችን ሆይ እኛ በመናጠፋበት ጊዜ እኛ በመንበድልበት ጊዜ ሳሰለችን አቤቱ ጌታችን ሆይ በፍቅራን ቀልባ ተሸክመ ደግሞ እስከ መጨረሻው ድረስ እጃችንን እንድትይዝ እንለምንሃለን። ጌታ ሆይ ከኛ ጋር ደግሞ እንደምትሆን በረከትህንም ደግሞ ለእያንዳንዳችን እንደምታፈስልን እምነታችን ነው። ጌታ ሆይ ይህንን ሁሉ ስለምታደርግ ክብር ተመስገን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ያው ስም ስትል ስማን አሜን። አድማጮች ባለፈው ክፍለ ጊዜ ከመጽሐፈ ኢዮብ ምዕራፍ 26 እስከ ምዕራፍ 31 በተካተተው ሐሳብ ውስጥ ስምንተኛው የኢዮብ መልስ ስንመለከት ነበር። ዛሬም ቀሪውን ክፍል ይዘንላችሁ ቀርበናል። እግዚአብሔር ይክበር ይመስገን። ለሚኖረን ክፍለ ጊዜ ሁሉ እግዚአብሔር ለእናንተም ለኛም ደግሞ የሚበቃ በረከት አለው። እግዚአብሔር ቋጠሮ ነገራችንን በዚህ ውስጥ ደግሞ ይፈታል። እግዚአብሔር የምንራመድበትን መልካሙን መንገድ ያሳየናል። ጌታ ይክበር ይመስገን። ወገኖቼ ስለ መልካም ሰውነታችሁ ስለ ቅንነትና ስለ እውነተኛው ከእግዚአብሔር ጋር መደራደር አትችሉ። ወደ እግዚአብሔር መምጣት ያለብን በትህትናና በልበ ሰባራነት ነው። በጠቅላላው መጽሐፍ ቅዱስ የሚያስተምረን ይህንን ነው። ለዘላለም የሚኖር ስሙም ቅዱስ የሆነ ከፍ ያለው ልዑል እንዲህ ይላል፣ የተዋረዱትን ሰዎች መንፈስ ሕያው አድርግ ዘንድ የተቀጠቀጠና የተዋረደ መንፈስ ካለው ጋር በከፍታና በተቀደሰ ስፍራ አቀመጣለው ይላል። ኢሳይያስ ምዕራፍ 57 ቁጥር 15 መመልከት ይቻላል። ኢሳይያስ ምዕራፍ 57 ቁጥር 15ን ይመለከቷል። ትህትና ራስን ዝቅ ማድረግ ለማንኛችንም በተለይም ደግሞ ጌታን እናገለግላለን ለምንል በጣም ከባድ ነው። እኔነትና ራስ ወዳድነት ከማንም ይልቅ በኢየሱስ ክርስቶስ አገልጋዮች ሲታይ ወይም ሲንጸባረቅ በጣም ያሳዝናል። ምክንያቱም ኢየሱስ በባሪያ መልክ ተገኝቶ ራሱን ባዶ አድርጓል። ፊልጵስዩስ ምዕራፍ 2 ቁጥር 7ን ልብ ይሏል። ፊልጵስዩስ ምዕራፍ 2 ቁጥር 7ን ይመለከቷል። ታዲያ ኢየሱስ ይህን ያለ ራሱን ዝቅ ካደረገ እኛ በስሙ የምንጠራ ሰዎች ትዕቢተኞች ስንሆን ምንኛ ያጸይፍብን ይሆን? በክርስትና አገልግሎት ውስጥ አልበገርም ባይነትና ልታይ ልታይ ማለት እጅግ አሳዛኝ ነገር ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ከዚህ አይነት መጥፎ ባህሪ ይጠብቀን። እስካሁን ድረስ ወዳጆቼ ኢዮብ ራሱን ሲያጽናና ቆይቷል። ምን ያለ ጥሩ ሰው ደግና በሌሎች ተደማጭነት ያለው ሰው እንደሆነ ሲነግረን ከቆየ በኋላ የደረሰበትን መከራ በመዘርዘር እንድናዝንለትና እንድንራራለት ይማጸናል። በዚህ ምዕራፍ ያደረገውን ንግግር የሚደመድመው ያው መልካም ሰው ነኝ የሚል አቋሙን እንደተጠበቀ ነው። እስቲ አሁን መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና ኢዮብ ምዕራፍ 31 ቁጥር 1ን አውጡ። ኢዮብ ምዕራፍ 31 ቁጥር 1 መመልከት ይቻላል። አድማጮች ከአይኔ ጋር ቃል ኪዳን ገባው እንግዲህስ ቆንጆይቱን እንዴት መለከታለው ይላል ኢዮብ። ንጹህ ህይወት ሲመራ መኖሩን ኢዮብ በልበ ሙሉነት ነው የሚናገረው። አይኖቹ ወደ ቆንጆ ሴት አልተመለከቱም። ከማንኛውም አይነት ስጋዊ ምኞት ንጹህ እንደነበር ነው ይህ ሰው የሚናገረው ወይም ደግሞ የሚገልጸው። ቁጥር 2 እና 3ን ተመልከቱ። ኢዮብ ምዕራፍ 31 ቁጥር 2 እና 3 ልብ በሉ። የእግዚአብሔር እድል ፈንታ ከላይ ሁሉን የሚችል አምላክ ርስት ከአርያም ምንድነው? ማትስ ለኃጢያተኛ መለየትስ ለሚበድለው አይደለችምን ይላል። አሁንም ቢሆን ሌሎች ላይ ጣቱን ይጠቁማል። አሁንም ቢሆን እንዲህ የሚያደርጉ መከታት እንዳለባቸው ይናገራል። ንጹህና መልካም ህይወት መኖሩ እየታወቀ ለምን ይህ ሁሉ መከራና ፍዳ እንደደረሰበት ግልጽ ሊሆንለት እንዳልቻለ ይጠይቃል። ይሁን እንጂ ወገኖቼ ይህ ራሱን መደለሉና ማጽናናቱ ያበቃለታል። መንገዴን አያይምን? እርምጃዬንስ ሁሉ አይቆጥርምን? በእውነተኛ ሚዛን ልመዘን እግዚአብሔርም ቅንነቴን ይወቅ ይላል። ከቁጥር 4 እስከ 6 ያለውን ስፍራ ይመለከቷል። ስለ ንጽህናውና ታማኝነቱ በጣም ተመክቷል ኢዮብ። ይሁን እንጂ ብዙ መሳይቆይ በእግዚአብሔር ፊት መቅረቡ ስለማይቀር ያኔ በትክክል ራሱን ያል ያኔ የሚመካበትና የሚመጻደቅበት ጽድቅ እንደሌለው ይረዳል። እርምጃዬ ከመንገድ ፈቀቅ ብሎ ልቤም ካይኔ ተከትሎ ነውርም ከጄ ጋር ተጣብቆ እንደሆነ እኔ ልዝራ ሌላ ሰውም ይብላው የሚበቅለውም ሁሉ ይነቀል። በባልንጀራዬም ደጅ አድብቼ እንደሆነ ወደ ሌላይቱ ሴት ጎምጅቼ እንደሆነ ሚስቴ ለሌላ ሰው ትፍጭ ሌሎችም በርሷ ላይ ያጎንብሱ ይህ ክፉ አበሳፈራጆችም የሚቀጡበት በደል ነውና ይላል። ከቁጥር 7 እስከ 11 ያለውን ስፍራ መመልከት ይቻላል። አድማጮቼ ታማኝ ወይም እውነተኛ ካልሆንኩ ሚስቴ ለሌላው ትሰጥ ይላል ኢዮብ። እርግጥ ነው ኢዮብ ያንዳንድ ሰዎችን ያህል አጥያት አልሰራም። ስለሆነም ኢዮብ ስለራሱ የሚናገረው ባመዛኙ ትክክል እንደነበር አስባለሁ። ኢዮብ መልካም ሰው ነበር። ይሁን እንጂ አንድ ያላስተዋለው ችግርም ነበረው። ይኸውም ትዕቢት ነው። ለዚህም ያበቁት ጓደኞቹ ነበሩ። እነርሱ በከሰሱት መጠን እርሱ ደግሞ ራሱን መካብና ጽድቁን መደርደር እንዳለበት አሰበ። ይህ ችግር የብዙዎቻችንም ችግር ነው አይደለም እንዴ? በትዕቢትና በመመጻደቅ የሚኖር ክርስቲያን በጠመንጃ ሌላውን የሚገድል ሰው ያህል ከባድ ጥፋት እየፈጸመ ነው። ዛሬ ቤተ ክርስቲያን የመቃብርን ያህል ልትቀዘቅዝ የቻለችው በትዕቢት ምክንያት ነው። የቤተ ክርስቲያን አባል በመሆናቸው ብቻ ብዙዎች ራሳቸውን እንደ ጻድቅ አድርገው ይቆጥራሉ። ወገኖቼ ማንም እንሆን ምንም በክርስቶስ ከሆን ድነናል። የዳነው ግን በራሳችን ጽድቅ አይደለም። የምንለካው ወይም የምንመዘነው በሰው መለኪያ ወይም ሚዛን ሳይሆን በእግዚአብሔር መስፈርት መሰረት ነው። ወንድ ባሪያዬ ይላል ቁጥር 13 ላይ ወንድ ባሪያዬ ወይም ሴት ባሪያዬ ከኔ ጋር በተማገቱ ጊዜ ምጉታቸውን ንቄ እንደሆነ እግዚአብሔር በተነሳ ጊዜ ምን አደርጋለሁ? በጎበኘኝ ጊዜ ምን መልስለታለሁ? ይላል። እስከ ቁጥር 14 ድረስ ያለውን ስፍራ መመልከት ይቻላል። ኢዮብ ሌሎችን ቀጥሮ የሚያሰራ ሰው ነበር። ሆኖም አንዱም ሰራተኛ አልቅሶበት አያውቅም። ያንዱም ሰራተኛ ሳንቲም አልፎበት አያውቅም። ዛሬ እንደዚህ ብለን ለመናገር የምንደፍር ስንቶቻችን ነን ወዳጆቼ? ኢዮብ ግን ለሰራተኞቹ መልካም እንደነበር ነው የሚነግረን። አሁን ደግሞ አለፍ ብለን ከቁጥር 16 እስከ 22 ያለውን ስፍራ እንመልከት። ድሃውን ከልመና ከልክዬ የመበለቲቱን አይን አጨልሜ እንደሆነ እንጀራዬን ለብቻዬ በልቼ እንደሆነ ዳደጉም ደግሞ ከርሱ ሳይበላ ቀርቶ እንደሆነ እርሱ ግን ከታናሽነቴ ጀምሬ እንደ አባቱ ከኔ ጋር አሳድጌው ነበር። እርሷንም ከናቴ ማህፀን ጀምሬ መራኋት። ራቁቱን የሆነ ሰው ሲጠፋ ወይም ድሃ ያለበሰ ሲሆን አይቼ እንደሆነ ጎንና ጎኑ ያልባረከችኝ በበጎቼም ጠጉር ያልሞቀ እንደሆነ በበሩ ረዳት ስላየው በዳደጉ ላይ እጄን አንስቼ እንደሆነ ትክሻዬ ከመሰረቷ ትውደቅ ክንዴም ከመገናኛዋ ትሰበር ይላል ኢዮብ። በርግጥም ወዳጆቼ ኢዮብ ድሆችን ሁሉ ረድቶ ነበር። እናት አባት ለሞተባቸው ማይዟቹ ባይ ነበር። እንዲህ ያለ ያደረገውን መልካም ነገር ሁሉ ኢዮብ አንድ ባንድ ይዘረዝራል። የሚናገረ ሁሉ እውነት ቢሆንም መልካም ሥራው ትዕቢት አሳድሮበታል። ችግሩ እዚህ ላይ ነበር። እኔ መልካምና ቅን ሰው ብሆንም እንዲህ ያለ መከራ እንዲደርስብኝ እግዚአብሔር በመፍቀዱ ትክክል አይደለም ወደሚል ማጠቃለያ ሐሳብ አድርሶታል። ወገኖቼ በእግዚአብሔር ፊት ራሳችንን እጅግ ዝቅ ልናደርግ ይገባል። ስላደረገልንም ሁሉ ክብር ስሙን ልናመሰግን ይገባል። ከቁጥር 29 እስከ 30 ያለውን ደግሞ እናንብብ። በሚጠላኝ መጥፋት ደስ ብሎኝ ክፉ ነገርን ባገኘው ጊዜ ሐሴት አድርጌ እንደሆነ ነገር ግን በመርገም ነፍሱን በመሻት አንደበቴን ኃጢአት ይሰራ ዘንድ አልሰጠሁም ሲል ይናገራል። ጓደኛው ችግር ላይ ሲወርቅ በማየት ደስ ብሎት ኢዮብ እንደማያውቅ ነው የሚነግረን። ከቁጥር 33 እስከ 36 ባለው መሰረት ደግሞ በደሌንም በብብቴ በመሸሸግ ኃጢአቴን እንደ ሰው ሰውሬ እንደሆነ ከሕዝብ ብዛት ፈርቼ የዘመዶቼም ንቀት አስደንግጦኝ ዝም ብዬ ከደጅ ያልወጣው እንደሆነ የሚያደምጠኝ ምን ነው በኖርልኝ? እነሆ የጄ ምልክት ሁሉን የሚችል አምላክ ይመልስልኝ። ከባላ ጋራዬ የተጻፈው የክስ ጽሑፍ ምን ነው በተገኘልኝ? በትከሻዬ ላይ ያሸከመው አክሊልም አድርጌ በራሴ አስረው ነበር ይላል። ምንም ነገር በሚስጥር ወይም በድብቅ አለማድረጉን ነው ኢዮብ የሚነግረን። ጠላቶቹ ስለርሱ ምን እንደሚያስቡ ቢጽፍና ያንን ምላው ላይ በመለጠፍ ጠላቶቼ ስለምን እንደሚያስቡ ተመልከቱ፣ ሌላው ቀርቶ እነርሱ እንኳን ያመሰግኑኛል በማለት ለመመጻደቅ ምን ያህል ፍላጎት እንዳለው ይናገራል። ኢዮብ ስለራሱ ምንም ሳይናገረው የተወው ነገር የለም። ከንሳ በቀር ከርሱ ምንም ሲነገር ያላደመጥነው ነገር የለም። ትዕቢተኛነቱን ገና አልተረዳም። ኢዮብ ይህን ያለ ራሱን ቢያጸድቅ እግዚአብሔር ግን እንደዚያ ሲመሰክርለት አናይም። አድማጮቼ እንግዲህ ከምዕራፍ 26 እስከ ምዕራፍ 31 ውስጥ በተካተተው ሐሳብ የኢዮብን 8ኛ መልስ እዚህ ላይ እናጠቃልልና አሁን ደግሞ ከምዕራፍ 32 እስከ ምዕራፍ 37 ልብ በሉ ከምዕራፍ 32 እስከ ምዕራፍ 37 ውስጥ በተካተተው የኤሊው ንግግር እንመለከታለን። የዚህ የመጽሐፈ ኢዮብ ከምዕራፍ 32 እስከ ምዕራፍ 37 ያለው ኤሊው ያደረገውን ንግግር በስፋት መዘገብ ነው። ይህ እንግዲህ አብይ ሐሳቡ ነው ማለት ነው። ኢዮብ ተናግሮ ሲጨርስ በቦታው ከነበሩት አንዱ የራሱን ሐሳብ መሰንዘር ይጀምራል። እግዚአብሔር በጉዳዩ ጣልቃ እስኪገባ ድረስ ንግግሩን ያስረዝማል። እግዚአብሔር ኢዮብን የተገናኘው በግልና ለብቻው ነበር። ሲከራከሩና ዳር ቆሞ ሲታዘቡ ከነበሩት አንዱም በቦታው አልነበሩም። እስካሁን ሲከራከሩ የነበሩ ጓደኞቹ መናገር የሚፈልጉትን ሁሉ ተናግረው አብቅቷል። ያም ሆነ ይህ የክርክሩ አሸናፊ ኢዮብ ነው ማለት ይቻላል። ሆኖም እስካሁን ድረስ በትዕግስት ሲታዘብ የነበረ አንድ ልጅ እግር ሰው ተራውን መናገር ይጀምራል። አስተዋይና በአመለካከቱም በሳል ይመስላል። እስቲ እናንብበው። ኢዮብ 32 ቁጥር 1ን ተመልከቱ። ኢዮብም ራሱን ጻድቅ አድርጎ ነበርና እነዚያ ሦስቱ ሰዎች መመለስን ተው ይላል። ኢዮብ ራሱን ጻድቅ ማድረጉ እውነት ነው። ምንም እንኳን ብዙ ቢከራከሩም የተለያየ ምክንያት ቢያቀርቡም ሦስቱ ጓደኞቹ በቂ መልስ ሊሰጡት አልቻሉም። ለችግሩ መፍትሄ የሚሆን ሐሳብ ማቅረብም አልቻሉም። ኤልፋዝ ልምምድ ላይ ያተኩራል። ልብ በሉ፣ ኤልፋዝ ከዚህ ቀደም ባገኘው ልምምድ ላይ ያተኩራል። ሶፋሪ ደግሞ ወጋ አጥባቂ ነው። በልዳዶስ ደግሞ ምርምርና ፍልስፍና ነክ ነገሮች ላይ ይደገፋል። ምርምርና ፍልስፍና ነክ ነገሮች ላይ በልዳዶስ ይደገፋል። ያም ሆኖ ግን አንዱም እንኳን መፍቴ አላቀረቡም። ከዚህ ክርክር የምንማረው ቁም ነገር ይኖራል። በሁለት ወገኖች መካከል በሚፈጠረው አለመግባባት ትኩረት የሚሰጠው የራስን ክብር አለማስነካት እስከሆነ ድረስ በፍጹም ረቺም ተረቺም አይኖርም። ተከራካሪዎቹ እውነት ፈላጊዎች ሳይሆኑ አቋማቸውን ለማስከበር ብቻ የሚፈልጉ ሊሆኑ ይችላሉ። ይህም በመሰለ ሁኔታ ደግሞ በፍጹም ልባት ላይ መድረስ አይቻልም። በዚህ ዘመን ያሉ አብዛኛዎቹ አለመግባባታዎቻችን ደግሞ መሰረታቸው ይሄ ነው። ቅንነት እስከሌለ ድረስ ወገኖቼ በአብያተ ክርስቲያናት መካከል ያለው ቅራኔ ሊፈታ አይችልም። ኢዮብ ስለ ራሱ የተጋነነ አመለካከት ያለው ሰው ነው። አትንኩኝ ባይና በቀላሉ የሚጎዳም ሰው ነው። ጓደኞቹም ከእርሱ የተሻሉ አልነበሩም። በዚህ ምክንያት መግባባት አልተፈጠረም። የኢዮብ ጓደኞች አጥጋቢ መልስ አላገኙም። መልስ ያላገኙት ግን ምንም መልስ ስላልነበር ነው። ራሱን ጻድቅ ላደረገ ሰው መልስ ሊሰጠው የሚችል ራሱ እግዚአብሔር ብቻ ነው። በኋላ ግን በጉዳዩ እግዚአብሔር ጣልቃ በመግባት መልስ ሲሰጥ እንመለከታለን። ልቡ ያልተሰበረ ሰው ምንጊዜም የሚናገረውን ነገር አያጣም። መናገር የማይችለው በእግዚአብሔር ፊት ብቻ ነው። አሁን ሲናገር የምንመለከተው ኤሊሁም ቢሆን ለኢዮብ ጥያቄ መልስ አላቀረበም። ያም ሆኖ ግን ከሌሎቹ ይልቅ ወደ እውነቱ የቀረበ ይመስላል። እስቲ ከቁጥር 2 እንመልከት። ከራም ወገን የሆነ የቡዛዊው የባርክኤል ልጅ የኤሊሁ ቁጣ ነደደ፣ ከእግዚአብሔር ይልቅ ራሱን ጻድቅ አድርጎ ነበርና ኢዮብን ተቆጣው ይላል። ኤሊሁ የሚናገረው በቁጣ ነበር። ለቁጣው ምክንያት የሆኑት ሁለት ምክንያቶች ነበሩ። በመጀመሪያ ደረጃ ኢዮብ ከእግዚአብሔር ይልቅ ራሱን ጻድቅ አድርጓል። ይህ እንግዲህ ኤሊሁ እንዲቆጣ አድርጎታል ወይም አነሳስቶታል ማለት ነው። አስተዋላችሁ? ኤሊሁ እንዲቆጣ ያደረገው ዋናው ምክንያት ኢዮብ ከእግዚአብሔር ይልቅ ራሱን ጻድቅ አድርጎ ስላቀረበ ነው። ቁጥር 3ን እንመልከት። ደግሞም በኢዮብ ፈረደበት እንጂ የሚገባ መልስ ስላላገኙ በሦስቱ ባልንጀሮቹ ላይ ተቆጣ ይላል። እንግዲህ ወገኖቼ ለቁጣ ሁለተኛ ምክንያት የሆነው ይህ በቁጥር 3 አሁን ያነበብነው ነበር። እነዚህ ሰዎች በኢዮብ ፈረዱበት እንጂ ችግሩ ይህ ነው በማለት ሊያመለክቱት አልቻሉም። ቁጥር 4ን ተመልከቱ። ኤሊሁ ግን ከርሱ ይልቅ ሽማግሌዎች ነበሩና ከኢዮብ ጋር መናገርን ጠብቆ ነበር ይላል። የዚያ ዘመን ባህል ከዘመናችን የተለየ ነበር። ሽማግሌዎች እየተናገሩ ያሉ ወጣቶች ጣልቃ ገብቶ አይናገሩም። ከናንተ ይልቅ እኔ አውቃለሁ አይሉም ነበር። ኤሊሁም ይላል ቁጥር 5 ላይ ኤሊሁም በእነዚህ በሦስቱ ሰዎች አፍ መልስ እንደሌለ ባየ ጊዜ ቁጣው ነደደ የሚልን ቃል ከዚህ ስፍራ እናነባለን። እነዚያ ሽማግሌዎች የረባ ነገር ይናገሩ ይሆናል በማለት ኤሊሁ በትዕግስት ጠብቋል። ወጣት አገልጋይ በነበርኩበት ዘመን ወገኖቼ በጉባኤው መካከል ግራጫ ጸጉር ያላቸውን ሰዎች ስመለከት በጣም ፈራ ነበር። እነዚያ ሽማግሌዎች በጣም ብዙ የሚያውቁ ይመስለኝ ነበር። ይሁን እንጂ የእድሜ ርዝማኔ አዋቂነትን ወይም ጥበበኛነትን እንደማይወክል የተረዳሁት ግን በኋላ ላይ ነበር። ኢዮብ ምዕራፍ 32 ከቁጥር 6 እስከ 7 ያለውን ስፍራ ደግሞ እናንብብ። የቡዛዊውም የባርክኤል ልጅ ኤሊሁ ተናገረ እንዲህም አለ፣ እኔ በእድሜ ታናሽ ነኝ፣ እናንተ ግን ሽማግሌዎች ናችሁ። ስለዚህ ይሰጋው ዕውቀቴን እገልጥላችሁ ዘንድ ፈራው። እንደዚህም አልኩ፣ ዓመታት በተናገሩ ነበር፣ የዓመታትም ብዛት ጥበብን ባስተማረች ነበር ይላል። ቀጥሎ የሚናገረውን ቁም ነገር ደግሞ እስቲ ከቁጥር 8 አንብበን የዛሬውን ትምህርታችንን እናገባድዳለን። ነገር ግን በሰው ውስጥ መንፈስ አለ፣ ሁሉንም የሚችል የአምላክ እስትንፋስ ማስተዋልን ይሰጣል ይላል። ኤሊሁ ስለ መንፈስ ቅዱስ የሚናገረው አዲስ ኪዳን በሚናገረው መልኩ አይደለም። በብሉይ ኪዳን ዘመን አንዳንድ የተለዩ ነገሮችን ለማድረግ በተለያየ ወቅት ወደ ሰዎች ይመጣል እንጂ አሁን በአዲስ ኪዳን ዘመን እንዳለው በአማኞች ውስጥ አይኖርም ነበር መንፈስ ቅዱስ። ለምሳሌ ያህል ባስልኤል በመንፈስ ቅዱስ ተሞልቶ እንደነበር ይታወሳል። ዘጸአት ምዕራፍ 31 ከቁጥር 2 እስከ 3 ያለውን ስፍራ ተመልከቱ። በኋላ ዘጸአት ምዕራፍ 31 ከቁጥር 2 እስከ 3 ያለውን ልብ ይሏል። ባስልኤል በዚህ ስፍራ በመንፈስ ቅዱስ የተሞላው ግን በመቅደሱ ውስጥ የነበሩ አንዳንድ ነገሮችን ለመስራት ጥበብና ብላት እንዲያገኝ ነበር። በብሉይ ኪዳን ዘመን መንፈስ ቅዱስ ወደ ተለያዩ ሰዎች መምጣቱ እውነት ነው። ዳዊት ቅዱስ መንፈስህን አትውሰድብኝ በማለት ጸልዩአል። ይህም ከብሉይ ኪዳን አማኞች መንፈስ ቅዱስ ሊወሰድባቸው እንደሚችል ይጠቁማል። መንፈስ ቅዱስ ለዘለቄታው በሰዎች ውስጥ እንደሚኖር የሚናገር አንድ የብሉይ ኪዳን ጥቅስ ማቅረብ አይቻልም። እዚህ ላይ አስተውሉ። ሁሉን የሚችል ያምላክ መንፈስ ማስተዋልን ለሰው ልጅ እንደሚሰጥ ነው ኤሊሁ የሚናገረው። ይህም ማለት የመጨረሻው ፍርድ የሚገኘው ማለትም እውነት ሐሰቱ የሚለየው በመንፈስ ቅዱስ አማካይነት መሆኑን ያመለክታል ማለት ነው። በጌታ የተወደዳችሁ አድማጮቻችን የዚህ ምሽት ጥናታችንን እዚህ ላይ እናጠቃልላለን። እግዚአብሔር ወዶና ፈቅዶ ደግሞ ለነገ ካደረሰን የዚህን ተከታይ ክፍል ይዘንላችሁን ቀርባለን። እስከዚያው ጊዜ ድረስ አገልግሎታችንን በተመለከተ ጥያቄ ወይም አስተያየት ቢኖራችሁ በደብዳቤ ጻፉልን። በእውነት ነው የምንላችሁ ማራኪውና አጽናኙ ደብዳቤዎቻችሁ ሲደርሱን ደስ ይለናል። እግዚአብሔር ይባርካችሁ። እናንተም ደግሞ ይህን መልእክት ካደመጣችሁ በኋላ ያላችሁን አስተያየት መጻፍን አትተው። ሰላም ደሩ።
ገልበላ አሉኝ በገሊ ገልበላ አሉኝ ገልበላ አሉኝ ሸክላ ስሪ በገሊ በእጅ ስራው ጥበብ ሁሉን አሳዳሪው በገሊ ሻሞ የሚያበጅ ድንቅን የሚሰራ በገሊ ካልጠፋ ካመብላቱ ነው በሰባራው በገሊ ለሌሎች መትረፉ ለሌሎች መኖሩ ራሱን አዋርዶ ፍጥረት ማሳደሩ አልተቀመውም ማሱን ካላዳነሁ ዋናንትሮ ማትረፊም ለዕዳ ነው በገሊ ተገልበላ አሉኝ በገሊ ተገልበላ አሉኝ ተገልበላ አሉኝ ሸክላ ስሪ በገሊ ለእጅ ስራው ጥበብ ሁሉን አሳዳሪው በገሊ ሰላልሞ የሚያበጅ ድንቅን የሚሰራ በገሊ ካልጠፋ ካመብላቱ ነው በሰባራው በገሊ ለማዳን ያልዳንን መቅለጥ እንደ ሻማ ራስን ሳያተርፎ መብራት ከሆኑማ ታስቢያን ማጣት ከልብ መረሳት ማንም የጠቀመው መበላት በእሳት በገሊ በገልበላ አሉኝ በገሊ በገልበላ አሉኝ በገልበላ አሉኝ ሸክላ ሰሪ በገሊ እጅ ስራው ጥበብ ሁሉን አሳዳሪው በገሊ ሰላልሞ የሚያበጅ ድንቅን የሚሰራ በገሊ ካልጠፋ ካመብላቱም ነው በሰባራ በገሊ
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።